The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ።
ሌዲ ማክቤስ መቤት ሆይ ማክቤስ ሞታ ቸርዱት ነው ይሄን ቱሞረን ቱሞረ የሚለው መናባን በሚጀምረው ከተረዳ በኋላ ማክቤስ she should have died here after there would have been a time for such a word ብሎ ነው ማክቤስ ቱሞረን ቱሞረ የሚለው የሚከፍተው። ጸጋዬ ግን ይሄን ነገር ኢትዮጵያዊኛ ሲያደርገው ሞቷን ረፍቷን እንግዲህ በኋላ ነበሪ ጊዜው ሲመቻች ለዋይታና ለአዋይ
ዩኔስኮ የኢትዮጵያን ሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ በ23ኛ ዓመት ክብረ በዓሉ ለድሜ ልክ የጥበብ ስራዎችና ለማህበረሰብ ላበረከተው አስተዋጽኦ በሽልምበት ወቅት ወደ ስቱዲዮአችን ጎራ ብሎ ስለ ጥበብና ህይወት ካጫወተን ዘለግ ያለ ወግ ተወሰደን ይዘማችሁት። በያዝነው ሳምንት መጀመሪያ በ84 ዓመቱ ከዚህ ዓለም በሞት የተለየው ዘርፈ ብዙ ባለሙያው አንጋፋው ቅያኔና መምህር ተስፋዬ ገሰሰ ከርሱ ትውልድ ካንጋፋዎቹ አንጋፋዎች ራሳቸው የቅርስ ያህል የገዘፉ የሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገር ጭምር ለጠፋው የቅርስ ቅብብሎች በህይወት ከቆዩ ጥቂት ጉምቱ ከያንያን ውስጥ አንዱ ነበር። መቼም ሰው የመሆን ተፈጥሮ ሆነና አብዛኞቹን የእድሜና የሙያ ተጋሪዎችን ከርሱ ቀደም ብሎ ባለፉት 210 ዓመታት እድሜ ውስጥ እያጣን ነው ከዚህ የደረስ ነው። አሁን ዛሬ ከሶስት የሙያ ልጆቹ ጋር ብዙዎች በፍቅርና በአክብሮት ጋሽ ተስፋዬ አንተ የሚሉት አናይ አዘጋጅ ጸሐፊ ተውኔት ገጣሚ ተርጓሚ ደራሲና መምህር ረዳት ፕሮፌሰር ተስፋዬ ገሰሰን ህይወትና ስራ እንዘከራለን።
እንዳልከው በጣም ብዙ ሰው ነው ጋሽ ተስፋዬ። ጋሽ ተስፋዬም እንግዲህ አንድ በጣም በማይበረድ የቲያትር ጥበብ ፍጥሩ ነው። እኔ ማስታውሰው ሁልጊዜ ይገርመኛል። 60 ዓመት በላይ ነው አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል። የሚገርመው አጋጣሚ ከሀረር ወደ አዲስ አበባ ዩኒቨርሲቲ መጥቼ ያኔ ሀሳቢ ወይ ኢኮኖሚክስ ወይ ጂኦግራፊ ለመማር ነው እና የቲያትር ዲፓርትመንት መኖሩን እንኳን አላውቅም። የሆነ ቀን ባህል ማዕከል ላይ በሶስተኛ ዓመት የቲያትር ተማሪዎች የቀረበ ተብሎ የገሰሰ ሰት ነው ወደ ዲፓርትመንቱ እንደወስን የሆንኩበት መነሻ ባህል ማዕከል በር ላይ የተለጠፈ የገሰሰ ፖስተር ነው።
አም ወደዋሉ ፐርሰናሊቲውን ሁለት ሰዎች ነው መጠራው በቃ ከጋይ ተፋይል ሁነተኛ ቅን እና የግንባር ስጋ ሐሳቡን ፍለፊት የሚናገር ሃይማኖት አለሙ ባንድ ኢንተርቪው ወቅት አባ መርግ ነው ምንለው ሲል ሰምቻለሁ። አንተ ላይ የፍለፊት የሚነግርና ዲፕሎማት አይደለም ግን ይጥላ ያለውን ጉድፍን ፍለፊት የሚነግር አለ። ታደሰ ወርቁ ጋር ነው ማነጻጸረው። ታደሰም ዲዛይን ሰው ነበር።
እንደ ተስፋዬ ገሰሰ ሁሉ ዘርፈ ብዙ ባለሙያነትን የተካኑት እውቅ የመድረክ ሰዎች ጌትነት እንየውና አለማየሁ ታደሰ ከአዲስ አበባ፣ አለማየሁ ገብረሕይወት ደግሞ ከዚህ ከዋሽንግተን ዲሲ ለየት ያለ አድናቆትና አክብሮት ስለተሰጠው መምህርና የሙያ አባታቸው እያወጉን አብረውን ያመሻሉ። ከተስፋዬ ገሰሰ ጋር ካደረግነው የቀደመ ድርዝ ያለው ወግም በመጠኑ እንሰማለን። አሁን የአዲስ አበባ መስኮት ሲከፈት ደግሞ ንጉሴ አክሊሉ ለምሽቱ በታሪክ ማስታወሻው በምናብ ጉዞ ወደ 1953 ይለናል። ዘመናችንና ጊዜያችንንም የሚያዛምድበት ትረካ አለው። እሁድ ታህሳስ 11 2013 ዓመተ ምህረት ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ መለሳለሁ። እንዳትሄዱ።
እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። በአዲስ አበባ ከተማ ለደታ ክፍለ ከተማ ወረዳ 6 ልዩ ቦታው ስልጤ መስጂድ ጀርባ የተባለ በሚጠራው አካባቢ ለልማት በታጠረ ቦታ ላይ በፈነዳ የእጅ ቦምብ 3 ሰዎች ሲሞቱ 5 ሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ፀሐይ ዳምጠው ተጨማሪ አላት።
ዛሬ ከጠዋቱ 2 ሰዓት ተኩል በልደታ ክፍለ ከተማ ወረዳ 6 ልዩ ቦታው ስልጤ መስጊድ ጀርባ ለልማት በፈረሰ ክፍት ቦታ ላይ በፈነዳው የእጅ ቦምብ የሰው ህይወት ማለፉንና የአካል ጉዳት መድረሱን የአዲስ አበባ ፖሊስ ኮሚሽን አስታውቋል። በአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት የሚዲያ አስተባባሪ ዋና ኢንስፔክተር ማርቆስ ታደሰ እንደገለጹት በቦታው የነበሩ 3 ወጣቶች የፍንዳታው ሰለባ ሆነዋል።
ጀርባ ለልማት ተብሎ የተከለለ ቦታ አለ፣ የፈራረሰ ቦታ። እዛ ቦታ ላይ ነው ቦምቡ የፈነዳው። እንግዲህ 3 ልጆች ሆስፒታል ከገቡ በኋላ ህይወታቸው እንዳለፈ ነው መረጃ የሚያሳየው። ህክምና ሲደረግላቸው ቆይተው ነው የሞቱት ማለት ነው። ከባድና ቀላል ጉዳት የደረሰባቸው 5 አሉ። እንደውም አንደኛው በጣም በክፉኛ እንደቆሰለ ነው ያየነው። ነው
በተለያዩ ቦታዎች በሚጣሉ ቦምቦችና ፈንጂዎች ንጹሃን ሰለባ መሆናቸውን ያስታወሱት ዋና ኢንስፔክተር ማርቆስ ህብረተሰቡ ምንነታቸው ያልታወቁ አጠራጣሪ ነገሮች ሲያጋጥሙት ከመነካካት በመቆጠብ ለሚመለከታቸው የጸጥታ አካላት ጥቆማ ማድረግ እንደሚገባ መልእክት አስተላልፏል።
ካለበት ሁኔታ ጋር በተለያዩ ቦታዎች ላይ እንደዚህ አይነት ከባድ መሳሪያዎች ማለት የሚፈለጉ ነገሮች ጉዳት ሊያስከትሉ የሚችሉ ነገሮች እየተገኙ ነው ያሉት። እንግዲህ በህብረተሰቡ ጥቆማ ነው ብዙውን ነገር እናደርገው። በተቻለ አቅም እንግዲህ የአዲስ አበባ ፖሊስ ኮሚሽን እና ሌሎች የጸጥታ አካላት በዚህ ሰዓት ላይ ስታንድ ባይ ላይ ነው ያለ ነው። 24 ሰዓት እንቅስቃሴ እያደረግን ነው። እንግዲህ ወንጀል ፈጻሚዎቹ እንደዚህ አይነት ወንጀል የሚፈጽሙት ከለላ ወይም ምቹ ሁኔታን በመጠበቅ ነው እና እነዚህ የፈራረሱ ቦታዎች፣ ገንዳ፣ እንደዚህ ሰው የማይደርስባቸው ቦታዎች ምቹ ሆኖ ቦታ ምቹ ሁኔታ ፈጥሮላቸዋል ብለን እናስባለን እና እንደዚሁ አይነት ቦታዎች ላይ ነው ቦምቦቹ ተጥለው የሚገኙ። ስለዚህ እንግዲህ ከፍተኛ ጥንቃቄ መደረግ አለበት። በተደጋጋሚ መልዕክት እያስተላለፍን ነው ያለ ነው።
በተለይ ወላጆች ልጆቻቸውን መከታተልና መጠበቅ አለባቸው ያሉት ዋና ኢንስፔክተሩ የፍንዳታውን ምክንያት በምርመራ ሂደት እየተጣራ መሆኑን ገልጸው የምርመራ ውጤቱ እንደተጠናቀቀ ለህብረተሰቡ ግልጽ ይደረጋል ብለዋል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ እናመሰግናለን። ከ16 ሚሊዮን ብር በላይ ወጪ የተደረገባቸው መድኃኒቶችና የህክምና መገልገያዎች በትግራይ ክልል ለሚገኙ ጤና ተቋማት መሰራጨታቸውን ጤና ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ዛሬ ባወጣው መግለጫ ባለፉት 2 ሳምንታት ከ16 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ መድኃኒቶችና የህክምና መገልገያዎች በትግራይ ክልል ለሚገኙ ለተለያዩ ጤና ተቋማት በኢትዮጵያ መድኃኒት አቅራቢ ኤጀንሲ በኩል ማሰራጨቱንና መድኃኒቶቹና የህክምና መገልገያዎቹ በመቀሌ፣ በአዲግራትና ሽሬ ከተሞች ለሚገኙ ሆስፒታሎችና ጤና ጣቢያዎች ለእያንዳንዳቸው 3 በአጠቃላይ 9 መድኃኒት የጫኑ ተሽከርካሪዎችን በማጓጓዝ እንዲደርሳቸው መደረጉን ገልጿል። የብሪታንያ ሳይንቲስቶች በቅርቡ በሀገሪቱ እየተዛመተ ያለው አዲሱ የኮሮና ቫይረስ ዝርያ ከቀናት በፊት በወጡት ክትባቶች የማይበገር መሆን አለመሆኑን ለማረጋገጥ በመጣጣር ላይ ናቸው። አዲሱ አይነት ኮሮና ቫይረስ በደቡባዊ ኢንግላንዷ ኬንት ክፍለ ግዛት ውስጥ ባለፈው ሳምንት እሁድ መጀመሪያ የተገኘ ሲሆን የሀገሪቱ ሳይንቲስቶች መጀመሪያ ላይ ባደረጉት ጥናት አስቀድሞም ከነበሩት የኮሮና ቫይረስ ዝርያዎች ጋር ሲነጻጸር በፍጥነት የተዛመተ መሆኑን ደርሰውበት ነበር። ዛሬ ጣሊያን፣ ኦስትሪያና ቤልጅየም የአዲሱን የኮሮና ቫይረስ ዝርያ መዛመት በፈጠረው ስጋት ቀደም ብላ ኔዘርላንድስ የወሰደችውን እርምጃ በመከተል እነሱም ወደ ብሪታንያ የሚደረጉ በረራዎችን ከልክለዋል። ሌሎች አውሮፓ ሀገሮችም ተመሳሳይ እርምጃ ለመውሰድ እያሰቡ መሆናቸው ታውቋል። የዓለም የጤና ድርጅት በበኩሉ አዲሱን የኮሮና ቫይረስ ዝርያ በተመለከተ ከዩኬ ባለስልጣናት ጋር እየተነጋገረ መሆኑን ገልጾ ያሉትን መረጃዎችና ያሏቸውን የጥናት ውጤቶችና ቀጣይ ክትትሎች ያሳውቁናል ብሏል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን አርብ ዕለት ከሚኒስትሮቻቸው ጋር ስብሰባ ያደረጉ ሲሆን ትላንት ለጋዜጠኞች በሰጡት ቃል የኮቪድ-19 ክትባት አዲሱን የቫይረሱን ዝርያ በሚገባ እንደማይከላከል እስካሁን ማስረጃ የለም፣ ሆኖም ስለ ቫይረሱ ብዙ የማናውቀው ነገር አለ ብለዋል። አዲሱ የኮሮና ቫይረስ ዝርያ ከቀደመው ቫይረስ በ70% በይበልጥ የሚዛመት መሆኑንም ጠቅላይ ሚኒስትሩ ተናግረዋል። የለንደንና የደቡባዊ ኢንግላንድ ነዋሪዎች ከቤት እንዳይወጡ መመሪያም ሰጥተዋል። ከሌላ አካባቢ ወደ ለንደን እና ወደ ሌላውም የደቡባዊ ኢንግላንድ አካባቢ መግባትም መውጣትም ይከለከላል። የገናን በዓል በታቀደው መሰረት ልናከብረው አንችልም ብለዋል ቦሪስ ጆንሰን። የሀገሪቱ የጤና ሚኒስትርም አዲሱ ቫይረስ ከቁጥጥር ውጪ ሆኗል፣ የብሪታንያ ህዝብ በተለይም የለንደንና የደቡባዊና ምስራቃዊ ኢንግላንድ ነዋሪዎች ቫይረሱ ይዞኛል ብለው በመቁጠር በዚያ ደረጃ ጥንቃቄ ያደርጉ ሲሉ አሳስበዋል። በመላው ዓለም ከ76.3 ሚሊዮን በላይ ሰው ለኮሮና ቫይረስ መጋለጡን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ ዕለታዊ መረጃ ማዕከል አስታውቋል። በቫይረሱ በተጋለጡ ሰዎች ከፍተኛውን ቁጥር በያዘችው ዩናይትድ ስቴትስ 17.5 ሚሊዮን ሰው በላይ በቫይረሱ የተያዘ ሲሆን ህንድ ከ10 ሚሊዮን በላይ እንዲሁም ብራዚል ከ7 ሚሊዮን በላይ ባሏቸው ተጋላጮች ቁጥር ሁለተኛና ሶስተኛ ናቸው። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ከ316000 ሰው በላይ ህይወቱ አልፏል። አድማጮች ዜናው በዚያ በቃ። ከቀሪ የሁድ ምሽት መሰናዶችን ጋር አብራችሁን ቆዩ።
እናስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች እንደምን አመሻችሁ እንደምን ሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። እሁድ ታህሳስ 11 2013 ዓ.ም የራዲዮ መጽሔት ጀመረ። ቀደም ቢያስተዋወቅኳችሁና ሌሎች ክንብሮችን ተቁም ነገሩም ከለዛውም ይያል አብረን እናመሻለን። ወደዚያ ከመምራታችን አስቀድመን ታዲያ በመጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም። ለሹመት ሽልማት ለሹመት ሽልማት የታደሉት ሁሉ ቢሻይ ጀነኑ ቢሻይ ሸልሉ እኔስ በበኩሌ ካጀብ ተገኝ እንደ ፍላጎቴ ልኑር በምርጫዬ ሹመት ሽልማቴ ይህ ነው አለኝታዬ ንጉሥ የወደደው ዙፋን የተጠጋ መልአክን ይመስላል ክንፉን ይዘረጋ ዋ ይሻለዋል ቢዝ ኩራቱን በወግ በፈካበት ፀሐይ እንዳይጠወልግ ንጉሥ ነበልባል ነው ሲጠጉት ይፋጃል ቢከፋም ቢለማም ቢርቁት ይበጃል። ስንቱ የጦር ጀግና የሺህ ድሎች ጌታ ጥላትን ረፍፎ አሳዶ የረታ ባንዲት ቅንጣት ስተት በእምንት ወለምታ ማረጉን ተገፎ ተዋርዶ ትምታ እኔ ይሻል ከሁሉም ከምኑም የሌለው ቆሽቴን ከማቃጠል ከሽምሽር የቀረው ከመወዳትና ከመወደው ድርሰት ማንም ሰው ሳይለየኝ ኖር ያለው ስደሰት ታዲያ እልል ልበል እንጂ እልል ባሌ ሆይ ተስፋና ትስስት አንድ አይደሉም ወይ? ጎስ ይቀድ በሚል ርዕስ ተስፋዬ ገሰሰ በኢትዮጵያ ዘመን አቆጣጠር በ2005 የ50 ዓመታት የተመረጡ ግጥሞችን አካቶ ካሳተማት የግጥም መድብል ባገኘናት ለሹመት ሽልማት ተሰኘችውና ለምሽቱም የራዲዮ መጽሔት መክፈቻ በመረጥናት የተስፋዬ ገሰሰ ግጥም ዝግጅታችንን ጀምረናል። አሁን የመክፈቻዋን ስልት እናስከትል።
ከት እኮ ወዴት እንደውልም እንደውልም እስ ይዳው ክምብል ክምብስ እንደውሃ ፍስስ እንደነፋስ ንፍስ
I'm going to go to the house.
በተገናኘን ሞት የሚሞትበት ጊዜው መቼ ሆነ? እኔ ፈጣሪያቸው ሰልፍኝ ሰልፍያቸው አለ። ሞት የሚሞትማ ክርስቶስ በስብሐት ዳግመኛ ሲመጣ የሞተው ሲነሳ የሚሞት ሲታጣ ሞት ከናጣቸው ያኔ ይሆናል ሞቱ። በክርስቶስ ምጽአት ባሉ መላእክቱ በክርስቶስ መንግስት ባሉ መላእክቱ
በመንደርደሪያ የጠቆም ያደረኩት ነው። ከርሱ ትውልድ ካንጋፋዎች አንጋፋዎች ራሳቸው የክርስቲያን ገዘፉ ለሚወዷቸው ወይ ለጥበብ አድናቂዎቻቸው ብቻ ሳይሆን ለሀገርም ጭምር ለጠፋው የክርስቶስ ቅብብሎሽ ማሳያ ሆነው በህይወት ከቆዩ ጥቂት ጉንቱ ከያኒያን ውስጥ አንዱ ነበር። በዚህ ሳምንት መጀመሪያ በ84 አመቱ ከዚህ ዓለም በሞት ተለየው ዘርፈ ብዙ ባለሙያው አንጋፋው ከያኒና መምህር ተስፋዬ ገሰሰ ሁትና ስራውን ልንዘከር ከሞያ ልጆቹ ሶስቱን ጋብዘናል። አሁን ለየት ያለ አድናቆትና አክብሮት የተቸረውን መምህርና ከያኒ ህይወትና ስራዎች ሊያወጉን በራሳቸው መንገድ ዘርፈ ብዙ ባለሙያነቱን የተካኑ እውቅ የመድረክ ሰዎች ከትነትኔውና አልማዮት አደሰ ከአዲስ አበባ አልማዮት ገብረህይወት ደግሞ ከዚህ ከዋሽንግተን ዲሲ በስልኩ መስመር ተገኝተዋል።
እንግዶች አመሰግናለሁ። እንኳን ደህና መጣችሁ።
እንኳን ደህና
አመሰግናለሁ።
ደህና ደግሞ
በጣም በተለየ የሐዘን ዜና ባለበት ሁኔታ ውስጥ ነው ያገኘዋችሁ። ከስተስፋዬ ጥቂት ቀናት በፊት ከዚህ ዓለም በሞት ተለይቷል። ሐዘን ባሻገር ህይወትና ስራውን ትውስታችሁንም ጨምረን የምንዘከርበት ፕሮግራም ላይ ነው ጋበዝኳችሁ። ጌትነትና አለማየሁ በርከት ካሉ አመታት በፊት የኢትዮጵያን ቲያትር ታሪክ የሚዘክር ወደኋላ በርካታ አመታት ተመልሶ ከመሰረቱ ቲያትር የጀመረበትን እናም በወቅቱ ያለበትን ደረጃ የሚመለከት ዝግጅት ላይ አራት ሆናችሁ አሁን በዚህ ውይይት ውስጥ ሌለችሁን ሙሉ አለታደሰን ጨምሮ ከጋሽ ተስፋዬ ጋር በውይይት አግኝቻችሁ ነበረ። እንግዲህ ከዚያ በኋላ ለመጀመሪያ ጊዜ ማግኘቴ ነው። ለአድማጮች ግልጽ ለማድረግ ሁለት አለማየሁዎች ናችሁ። አለማየሁ ገብረ ህይወት በተለያዩ ፕሮግራሞች ቅርብም ስለሆንክ እናገኝሃለን። ብዙ ስለሆነ ሰው ነው የምንነጋገረው። ተዋናይ፣ አዘጋጅ፣ ገጣሚ፣ ደራሲ፣ በመድረክ ቲያትር እንኳን ሁሉንም ዘርፎች የሚሰራ ተርጓሚ፣ መምህር፣ ጸሐፊ ተውኔት፣ እስኪ እንደ ቅርብ ወዳጃችሁም እንደ ሙያ አጋራችሁም መንገድ እንዳሳያችሁም ሰው የቲያትርንም ህይወት ታሪክም ወደኋላ እንድትመለሱ ትውስታችሁን እንጋራ። ድንቀት ተስፋዬን እንዴት ነው የምታስታውሱት? ጌትነት ካንተን ጀምርና በየተራ ትቀባበላላችሁ።
እንዳልከው በጣም ብዙ ሰው ነው ጋሽ ተስፋዬ። ጋሽ ተስፋዬም እንግዲህ አንድ በጣም በማይበርድ የቲያትር ጥበብ ፍቅሩ ነው እኔ የማስታውሰው። ሁልጊዜ ይገርመኛል። 60 አመት በላይ አንድ ሰው ተወልዶ አድጎ አዛውንት የሚባልበትን እድሜ እሱ በቲያትር ጥበብ ኖሯል እና እስካሁን እስከ መጨረሻው ሰዓት ድረስ እንዲሁ በጣም የጋለ የቲያትር ፍቅር የነበረው ሰው ነው። በተረፈ በቀላሉ ለመግለጽ እኮ እንዳልከው በጣም አስቸጋሪ ነው ጋሽ ተስፋዬ እና የተለየ ባህሪ ያለው ሰው ነው። ቅን ነው፣ ደግ ነው፣ ተቆርቋሪ ነው። ለሙያውም ለባለሙያውም ወጣቶች እንዲያድጉ እንዲበቁ ሽንጡን ገትሮ የሚሟገት ነው። አሁን አንዳንዴ የበፊቶቹ የኋለኞቹ ሲመጡ የበገፋፋት ነገር አለ ይባላል። ጋሽ ተስፋ ጋ ይሄ ሁሉ የለም እና በጣም ሙሉ ሰው ነው፣ ቀጥተኛ ሰው ነው። ባለፈው እንግዲህ ከሁለት ወር በፊት ነው 84ኛ ዓመቱን በ2000 አበሻ አክብረን ነበር። እንግዲህ ከሁለት ወር በኋላ ይሄው በመሃላችን የለም እና እስከዛ ይሳድ ድረስ ከፍቅሩ ጋር የኖረ ነው። ቲያትር ፍቅር፣ ተርጓሚነቱ፣ መምህርነቱ፣ በተረፈ የቲያትር ቤት ምርጥ አስተዳዳሪም ነው። ብሔራዊ ቲያትርን ስራ አስኪያጅ ሆኖ ሲሰራ ነው እኔ ወደ ብሔራዊ ቲያትር የተቀላቀልኩት እና ለአጭር ጊዜም ቢሆን በቅርበት ያገኘሁት እና ከዛም በላይ ቲያትር ቤቶች እንዲስፋፉ አሁን በቁጥር እንዲየመነመኑ ሊሄዱ በክፍላተ ሀገር ደረጃ ወሎን፣ የጎጃሙን፣ የጎንደሩን በብሔራዊ ቲያትር ስር እንዲቋቋሙ ያደረገ ለባለሙያዎች በጣም ብዙ ጥቅሞችን ያስጠበቀ የጥበብ ሰው ነው እና የአስተዳደር ሰውነቱም አለው። የቲያትር ማኔጀር ነው።
የአስተዳደር ሰውነት ብልሃል ጌትነት፣ በጣም አስገራሚ ጊዜ የምታነሳልን ይመስለኛል። እንዳልከው በስራ መጀመሪያ ግድም የገጠመህ በውጭ ከምታውቁት ስራ ላይ ስትሰማራ ከአብረውት ከሚሰሩት ወይም ከሚያስተዳድራቸው የተማርከውንም ጨምሮ የተናገርክበትን አጋጣሚ ሰምቻለሁ። ቆየት ብለን እናነሳለን። አለማየሁ፣ ወደ አንተ ልምጣ። እዛው አዲስ አበባ ልቆይና አድማጮች እንደግሜ ላስተዋውስ፣ አለማየሁ ታደሰ አዲስ አበባ፣ አለማየሁ ገብረ ህይወት ዲሲና። ስለ ጋሽ ተስፋዬ ያላችሁን ትውስታ እንድትነግሩኝ እንደው በጠቅላላይ ከሚሰማችሁ ስሜት እንጀምርና በተለያዩ ሙያ ዘርፎች በመምህርነቱ ያለውንም በተለያዩ የጥበብ መስኮች የሚሰራቸውን አንዳንዱን እየነቀስን እንጫወታለን። እስኪ እንግዲህ ቀደም ብዬ እንደጠቆምኩት ህይወቱን መዘከር ምናልባትም ጋሽ ተስፋዬ ሊመርጠው በሚችለው መንገድ የእሱን ህይወት ከፍ አድርገን ለማየት የምንሞክርበት ነው። ምንም እንኳን ገና ትኩስም ቢሆን ሀዘናችሁ ይበልጡን የጋሽ ተስፋዬን ህይወት ወደሚመለከተው ነው የምናዘነብለው። አለማየሁ፣ ከጋሽ ተስፋዬ የጥበብ ልጆች አንቱ ብለው ከሚጠሩት ጥቂቶች ውስጥ መስላለሁ። እስኪ ጀምርልን።
አዎ፣ የሚገርመው አጋጣሚ ከሀረር ወደ አዲስ አበባ ዩኒቨርሲቲ መጥቼ ያኔ ሀሳቢ ጭንቅላቴ ውስጥ የነበረው ወይ ኢኮኖሚክስ ወይ ጂኦግራፊ ለመማር ነው እና የቲያትር ዲፓርትመንት መኖሩን እንኳን አላውቅም። የሆነ ቀን ባህል ማዕከል ላይ በሶስተኛ ዓመት የቲያትር ተማሪዎች የቀረበ ተብሎ የጋሽ ተስፋዬ ክሰት ነው። የሃይስኩል ትንሽ እንቅስቃሴ ምናምን ነበር እና ይሄ ነገር አለ እንዴ የሚል እንደወስን ወደ ዲፓርትመንቱ እንደወስን የሆንኩበት መነሻ እዛ ባህል ማዕከል በር ላይ የተለጠፈ የጋሽ ተስፋዬ ፖስተር ነው። እሱን አላስታውሰውም። ከዛ በቃ ምረጡ እና ወደ ዲፓርትመንት ግቡ ሲባል የመጀመሪያ ምርጫ አድርገን ኦዲሽን ነበር። እያንዳንዱ ዲፓርትመንት ሲገልጽ ጋሽ ተስፋዬ ነበሩ እንትን የሚሉት የቲያትር ዲፓርትመንትን። በቃ ማንም የትኛውም ዲፓርትመንት የራሱን ዲፓርትመንት እንደዛ አስተዋውቆ አያውቅም። ፍላጎት የሌለውን ሰው ሁሉ እንኳን የሚያነሳሳ ነው እና እንግዲህ ሁሉም ዲፓርትመንት ሰምታችሁታል። ህግ አለ፣ ሐኪም አለ፣ ምን አለ። ይሄ ሁሉም የሚጠቀልለው ሙያ ይሄ ቲያትር ነው። በቲያትር ውስጥ የህክምናው፣ የጦርነቱ፣ የቤተሰብ አስተዳደሩ፣ የምኑ ሁሉ ነገር ያለበት ጠቅልሎ የያዘ ሙያ ነው። በዛ ላይ ሁሌ ከህዝብ ፊት የሚመራ ሙያ ነው እና ወደዚህ ብትመጡ በጣም ደስተኛ ትሆናላችሁ የሚል በጣም ሞቅ ያለ ያው አቀራረባቸውን ታውቀዋለህ፣ ከፍ አድርገው ነው የገለጹት። እና ከዛ የመጀመሪያ የቲያትር የትወና ኮርስ በጋሽ ተስፋዬ ነው ያገኘሁት። ጌታቸው ታረቀኝ ገና ተመርቆ ወጥቶ አሲስታንት ሆኖ ሁለቱን ነው እና የሚያስተምሩበት መንገድ እንዳንፈራው ምክንያቱም እንግዲህ አብዛኞቻችን ሁሉም ማለት ይቻላል ኤሌመንተሪ ትምህርት የለም፣ ሃይስኩል ስለ ቲያትር ስለ ድራማ የለም፣ ምን እንደሆነ እንኳን አናውቅም። ብለን የምንጀምረው ዩኒቨርሲቲ ነው። አሁን ሌላው ሀገር አብረው ገና ከኬጂ ጀምሮ ተውነው ድርሰቶቻቸውን አንብበው ነው የሚያውቁ። እኛ እንግዲህ ዩኒቨርሲቲ ደረጃ ስንደርስ ነው ብለን ድራማ ምንድን ነው፣ ገጸ ባህሪ ምንድን ነው የሚለውን ሁሉ ጀምረን የምንማረው። ስለዚህ ይከብዳል፣ ግን በጣም በቀለለና ፍቅር በሚያስይዝ መንገድ ነው ያስተማሩት። በሰሞኑን የዋልታ ቴሌቪዥን ከማረፋቸው ይሁን አንድ ወር ነው እንደዚህ አካባቢ ኢንተርቪው አድርገው ነበር። እዛ ላይ አንድ ዳያሪ የተዋናይ ዳያሪ ብለው ያስተምሩን የነበረ የጻፉልኝን አስተያየት አይቼው አስታውሼ ለዛ ለኢንተርቪው ተጠቅሜዋለሁና ለእያንዳንዳችን የሚሰጠው አስተያየት ያን ሁሉ ተማሪ ማኔጅ አድርጎ ስሜት ተረድቶ ያለበትን ድክመቱን ያለውን አሪፍ ነገር ተረድቶ እንደዛ አይነት ዝርዝር በሆነ ያለመታከት የማስተማር ፍቅር እንግዲህ ከቅርብ ጊዜ ድረስ ያስተምሩ ነበር። በዚህ ደረጃ መገኘት በጣም 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 ከባድ ነው። ከዛ ደግሞ አብረን ለመስራት ያጋጠመኝ የማንያዝዋል እንደሻው ፊልም ነው ደስደመና እዛ ላይ በቃ ትወና ሳትጨነቅ የምትሰራው የሆነ ደስታው መጀመሪያ አንተ ጋር በቅቶ ከዛ በኋላ ለህዝብ እንደሚደርስ አብሮ የመስራቱን ድል አግኝቼ እንዴት የሚረዱበትን ማመስ አሁን እኔ አንተ ማለት እፈልጋለሁ ግን አልችልም። ያኔ ገና እንደመጣ ነው እርሶ እሳቸው እያልን ገና በዛው ቅኝት ቀርቶብኝ ሌላው ሰው አሁን አርቲስት ወይ እንደዚህ አንቱ አይባልም ይባላልና እኔ የጥፋተኝነት ስሜት ይመጣብኛል። ሁሉም አቅርቦ አንዳንድ ዲቴል የማይወሩ ለምሳሌ ውሎ ወይ ህመም ዛሬ እንትን ብያለሁ በቃ ስለዚህ አንገናኝ እንትን ትላላችሁ ምክንያቱም እንትን ወስጄ እንዲወስድ ብለው የሚነግሩት መንገድ ጊዜ ሰው እንደዚህ ያወራል እንዴ? ትልቅ ሰው እንደዚህ ቅልል አድርጎ ይህንን ከባድ ነገር ሰው የሚያፍርበትን ነገር እንደዚህ ይናገራል። ሁሉም ነገር አድርገው እጅ ላይ አድርገው ነው የሚያሳዩት እና በጣም የሚገርም ስብዕና ነው ያላቸው።
መልካም አለማየሁ ጋሽ ተስፋዬ አንተ እንድትል አላስገደደህም? በደም እንደምትቀርበው በሙያም በጣም በቀረበ ስሜት ሲናገር ሰምቻለሁኝ። አንተ እንድትል ጠይቆ ያውቅም እኛ ጋር ቃለ ምልልስ እንኳን አንተ በሉ ነው የሚለውና እኔም እንደቀላላ አድርጌ ነው የተቀበልኩት። አልተገደድክም በጋሽ ተስፋዬ?
እኔ በምገልጽበት ቦታ በሌሉበት ነው የማወራው። ስለዚህም እርሱም አንቱም ለማለት የሚያስደፍር ጨዋታ እናንተን አልነበረም ቅርበትና ያ ነገር ውስጤ እንደተቀመጠ ነው ያለው። ለራሴም ይሆን አንዳንዴ ኦድ ይሆንብኛል እንደዚህ ያልኩ ስናገር ካለው ፍቅርና አክብሮት አንቱ ማለት ማራቅ ሊሆን ይችላል ግን በቃ አንድ የገባ ነገር አለ አይደል?
እንግዲህ ጋሽ ተስፋዬን ህይወት ስንዘከር ምንም እንኳን ገና የሀዘኑ ስሜት ከውስጣችሁ አልወጣ አንድ ታላቅ ሰው ማጣታችሁን በቅርበት የሚሰማችሁ መሆኑን እረዳለሁ። የተለዋወጠ ስሜት ቢሰማችሁም ከጋሽ ተስፋዬ ጋር ወይም ስለ ጋሽ ተስፋዬ ሲወራ ቀለል ባለው ስሜትም ነውና አለማየሁ ወደ አንተ ልምጣ። ወደ ዋሽንግተን ዲሲ አለማየሁ።
እሺ
አለማየሁችን ያፈራረቁ ስራ አድማጮች የትኛው እንደሆነ ትይዩ ነው። ስለጋሽ ተስፋዬ የሚነገረው ነገር ብዙ እንደመሆኑ ከሙያ እስከ ህይወት ድረስ አቅጣጫውን ለመለየት ሁሉ እስኪቸግር ድረስ ይሄዳል። በመልኩ የምታወራቸውን ነገሮች ለማደራጀት ሞክሬ ያለው ግን እስኪ አሁንም ከተክላላው ስሜት አለማየሁ እዚህ ወደ ዩናይትድ ስቴትስ በመጣበት ጊዜ በ2015 ለሲድ ሽልማት ድርጅት በተሸለመበት ጊዜ ካንተ ጋር ነበር በአብዛኛው ጊዜ የሚያጠፋው ሌላ ቀርቶ ወደኛ ጋር እንኳን አብራችሁን የመጣችሁት ከዚያ በኋላም ብዙ የጥበብ ምሽቶች አብረናው አሳልፈናል ከከተማ ወጣ የሚባልበትን ጨምሮ አብረህም ተሳልፈባቸው ብዙ ጊዜያት ከነበራቸው ሰዎች ውስጥ አንዱ ነበር። እንደ ርቀቱ አይደለም ምናልባትም ወደ ኋላ ሄደ እንደ ጌትነትና እንደ አለማየሁ ደግሞ የትምርት ቤትም የሙያ መስክ አጋጣሚዎችንም ልትጨምርልን ትችላለህ። እስኪ ግን ከዩናይትድ ስቴትስ ተነሳ አለማየሁ።
እሺ እንግዲህ ያው ጋሽ ተስፋዬ በጣም ቅድም አሌክስ ተቸገረበትን ነገር አቀዋለሁኝ። አንዳንድ ጊዜ እኔ ለምሳሌ አቶ መንግስቱን አብየ መንግስቱን በጣም ከሚቀርባቸው ውስጥ አንዱ ነበር ተማሪ ሆኜ ማለት ግን አንቱ ብዬ ጀምሬ መውጣት አልቻልኩም። አንዳንድ አሁን ጋሽ መንግስቱን ይሏቸው አሉ አንዳንድ ግን እንደዚህ ይቸግራል። ከጸጋዬን የመጀመሪያ ቀን ሶስተኛ ዓመት ተማሪ ሆኜ ቢሮ ሄጄ ልጠይቀው ቢሮ ኮሮኮክ ገብቼ እኔ እንደቆምኩ እሱ ቁጭ ብሎ ኋላ ተነሳ ቆመና እንዳራ ገጨገይ ላናገር ነው የመጣው በቃ አንተ አልኩት። ከዛ በኋላ አንተ ቢይ ጨርሰው ድረስና እንደዚህ ቀላል ነው ጋሽ ፈይግን ይቸግራል አሁን ያሌክስን እንትን እረዳዋለሁና እዚህ ሲመጣ እንግዲህ ያው በፊትም ወዳጆች ነበርን በጣም ቀርበዋለሁኝ በጣም ወደዋለሁ ፐርሰናሊቲውን እነቴን ነው ምነግርህ ሁለት ሰዎች ነው ምጠራው በቃ ዘጋይ ተስፋይልክ እነተኛ ቅን እና የግንባር ስጋ ሐሳቡን ፍለፊት ምናገር ሃይማኖት አለሙ ባንድ ኢንተርቪው ወቅት አባ መርግ ነው ምንለው ሲል ሰምቻለሁ አንተ ነህ ያየ ፍለፊት ምነግርህና ዲፕሎማት አይደለም ግን ምነግረን ደሞ እነቱን ነው አለ ኪትላ ያለውን ጉድፍን ፍለፊት ምነግርህ አለ ናስ ይቀርብህም እና የዛይን ስኪልስ የሆነ ሰው ነው እና በጣም ወደዋለሁ እኔ ከታደሰ ወርቁ ጋር ነው ማነጻጽረው ለምን መሰለ ታደሰም ዲዛይን ሰው ነበር ሌላው በአርቲስቱ አርቲስት አካባቢ አሁን ምለ በቲያትር ቤቶች አካባቢ ትለፊታ እንዳን እዚህ ታመሰግነው ከጀርባ የምትለው ነገር አለ ግን በጋይሽ ተስፋዬና በታደሰ ወርቁ ላይ እኔ ባረኩት መለሰኛ ዳሰሳ ለሰዎችን ብዙ አናገር ያለው ተስፋዬን በተመለከተና ተመሳሳይ ነው ሁሉም አንድ አይነት ከትልቅ እስከ ትንሽ አሁን እንግዲህ የትነት ተማሪ ሆኖ ሲገባ የነበረው ስናገር ተላን ሰምቻለሁ ከሱ በፊት የገቡ ኋላም የመጡት ነባሮቹም በጋይ ተስፋ ያላቸው አክብሮትና የሚናገሩት በፊት ለፊትም ከጀርባ የሚናገሩት አንድ ነው ሁሉም ማለት በሚቻል ሁኔታ ስለሱ ፐርሰናሊቲ ይስማማሉ ምን አይነት ግልጽ ምን አይነት ቀና ሰው ሁሉን አክባሪና ቤተሰባዊ እንደነበረና ይሄን ባህሪ እዚህ በመጣበት ጊዜ አይቻለሁና እዚህ አብሬው ስዞር እንዳልክ ስንሄድ ማቅ ምፈልገው ስለሱና ስለአለፉ ሰዎች አሁን ሰጋይ ጸጋይ እንዲነገረኝ ስለአብይ መንግስቱ እንዲነገረኝ እኔ ማላቀው ነው የልጅነታቸውን የወጣትነታቸውን የጉልምስናቸውን እና ሌሎችም አንጋሽ ሙልጌታም ሲነበው ሙልጌታ ሉሊ እንዲህ ብቻ በመሃላቸው የሆነ አቤ ጉበኛን በተመለከተና ስለነሱ ሰዎች እንዲያወራ ይነበር ማረገውና ተገናኝተን ሳናስበው ይመሻል እና የመንበረ ተደውልን አንተ መዳኒዝም ፍቃዋል ስለዚህ መጣ ነበር አብራ ወስዷል መዳኒዝም ብላለችና አዎ አይ ወስዷል እንደዚህ ማለት ሳናስበውና ከሽስፋይ ጋር ሆነ አይጠገብም ጨዋታው ግልጽ ነው እንዳልኩ ብዙ ነገር ነው የምታገኝበትና እዚህም እናንተም ጋር ስናመጣው የሆነው ነገር ሁሉ ታቃለህ ሽርሽር በሄድንበትም ጊዜ አንዳንዴ ልክ ሃይማኖት እንዳለው የሱ ግልጽነት ከመስመር ያልፍና ሰዎችን እስከ ሊያሰኝ ይችላልና ይሄ አባ መርግ የተባለው ነገር ያው ያጋጠመን ታቃለህ አሁን እዚህ ላይ ስማሳት ብዙ ማስፈልገም ግን በቃ እኔ ይሄ ነገር ይታየኛልና ግን በጥቅሉ ምን መሰለህ ቅድም ጋር ጸጋዬን ካነሳው አይቀርም አስፋውን ለገብርኤል የሚባል ጋሽ ተስፋዬ ላይ ህይወት ታሪክ ሊሰራ የኛ አባች ነበርና እኔ ጸጋዬን አናግሬ የመጣው ስለው ሌላ ጊዜ እባክህ ውሰደኝ እኔንም አብረህ ነው አስተዋውቀኝና እንጠይቀው ስለ ጋሽ ተስፋዬ ያለኝ ነው ይዤው ሄድኩኝ ምን አለ ጋሽ ጸጋዬ ተስፋዬ ገሰሰ የመድረክ ንጉስ ነበር ሐምሌትን ሲጫወት ብታዩት ይሄን ንጉስነቱን ታረጋግጡ ነበር አለ ጋሽ ጸጋዬ እንደዚህ ነው በቃሉ ያለው እንግዲህ ጋሽ ጸጋዬ ምስጋና ላይ ቁጥር ነው ማለት በጣም ማወቅ አለበት ወይም በደጋግሞ ማየት አለበት እና እንደዛ ነበር ያለው ሌላው ጌትነት ትላንትና ዩቲዩብ ላይ ያየሁት ብሔራዊ ቲያትር ሺን ስነስርዓት ላይ ሲናገር ከሰማሁት ተማሪ ሆኜ ያየሁት ከአብይ መንግስቱ ጋር የነበረውን ቅርበት ነው እንጋሽ ተስፋዬ
የታላቁን ኢትዮጵያዊ ከያኔ ተስፋዬ ገሰሰን ህይወትና ስራዎች ለመዘከር ከውቅ የመድረክ ሰዎች ጌትነት እንየው አለማየሁ ታደሰና አለማየሁ ገብረህይወት ጋር የጀመርነውን ወግ ነው የተከታተላችሁት። አድማጮች ወጋችን አላበቃም። ሙሉ ውይይታችንን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን ሶስቱን ከያኔያን እንግዶችን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች ከተለን ታዲያ በቃላችን መስረት የዩናይትድ ስቴትስ የኢትዮጵያን ሽልማት ድርጅት ማህበረ ግዩራን ዘር ኢትዮጵያ የዛሬ 5 አመት በ23ኛው አመት ክብረ በዓሉ ለድሜ ልክ የጥበብ ስራዎችና ለማህበረሰብ ላበረከተው አስተዋጽኦ ተስፋዬ ገሰሰ በሽልምበት ወቅት ወደ ስቱዲያችን ጎራ ብሎ በኪነ ጥበብና መጠነ ሰፊ የህይወት ጉዳይ ዙሪያ ካጫወተን ድርዝ ያለው ወግ በመጠኑ እንስማ። ከቀድሞ ባልደረባዬ አዲሱ አበበ ጋር ነበር ጋሽ ተስፋዬን ያነጋገር ነው። አዲሱን ለናፈቃችሁ የመጽሔት አድማጮች ሌላም መልካም አጋጣሚ ይሆናል ብዬ ተስፋ አድርጋለሁ። አሁን ወደ ምልልሳችን
ጋሽ ተስፋዬን ለማስተዋወቅ በጣም ብዙ ርዕሶችን መንካት አለብን። ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ፣ ዲሬክተር፣ መምህር፣ ተርጓሚ እንኳን ደህና መጣ።
ጋሽ ያልገባበት የሙያ መስክ ያረጋጣው መድረክ የለም። ከሁሉ በፊት አንተ ያልን የማቀረባችንን ያህል የህዝብ ሰው ነህና አንተ ብንልህ ቅር አይልህም?
ምንም ቅር አይለኝም። ከአንቱታው አንተው ይሻላል። አንቱታ አይጥ ማለት ነው በኦሮምኛ።
አንተን ምናልባት ካንተም ማሳልፈ ለሌሎች እንተቀምጣለን እንጂ ከዚህ ምክር በኋላ
እውነት ነው። እንደውም አሉላ ብዙ ጊዜ ሰዎችን አንቱ ያለ ያስቸግረኛል። ኧረ እባክህ እረዋለሁ።
ልክ ነው። ግን ጋሽ ተስፋዬን ይዞ እንደዛ ማድረግ የሚቻል አይመስልምና ዛሬ አላስቸገረም።
በጣም ደስ ይለናል በድጋሜ ስናገኝ። ከዚህ ቀደም አንድም እዚህ መጣ፣ ሌላም ደግሞ በስልክ ባጫጭር እናገኘነው።
የቲያትርና የሲኒማ ጉዳዮች ሲነሱ እንዲሁ በስልክ ደጋግመን እናገኛለን። አዲሱ እንዳለው ታዲያ በአካል ተገኝተ ይበልጡን ደግሞ ስለ ስራና ህይወትህ እንነጋገርበት የመጀመሪያ አጋጣሚ ነው ዛሬው። አዲሱ ከዋናው ጉዳይን ጀምር።
መልካም። እንግዲህ ዋናውን ጉዳይ በተለይ አንተ በቦታው ተገኝተህ አይተሃልና መነሻም የሆነን እሱ ነው። በእንኳን ደስ ያለህ ልጀምር። ለምን እንኳን ደስ ያለህ እንዳልኩ አንተም ታብራራለህ፣ ወደ ኋላ ማድማጭ ነገሩን ያገኘዋል ብዬ አስባለሁ።
ልክ ነው። 23ኛው የማህበረ ግዩራን ዘረ ኢትዮጵያ በዚህ በአሜሪካ ሀገር የሚገኘው የሽልማት ድርጅት ሲድ የዘንድሮ ተሸላሚ ነበርክ። የእድሜህን አብላጫ ጊዜ ኪነ ጥበቡ ዓለም ያበረከትከውን የላቀ አስተዋጽኦ ከግምት ያስገባ ክብርና ሽልማት ተመርጠህ ከሁለት ሳምንት በፊት በነበረው ስነ ስርዓት ላይ ተገኝቼ ተከታትያለሁ። በቅድሚያ እንኳን ደስ ያለ
በአምላክህ ልበል።
ሲድ አሁን ለሽልማት ያበቃህም ከሙያህና ከብቃትህ አንጻር እንደውም የዘገየ ሽልማት ሊባል ይችላል። ትልቁ ነገር ግን እውቅና ሰጥተው እዚህ አክብረው ጠርተው መሸለማቸው፣ በተለይም ደግሞ ከቀድሞው የኢትዮጵያ ጠቅላይ ሚኒስትር ከእናት ጋር ተወልድ ጋር አብረህ መታሰብህ ደስ ይላል። ወን ታሪካዊ ነው እና ምን ተሰማህ?
ያጋጣሚ ነገር ነው። ጸሐፊ ትእዛዝ አክሊሉ ሀብተወልድ ታላቅ ጠቅላይ ሚኒስትር ስቴትስመን የነበሩ ሰው ናቸው በኢትዮጵያ ታሪክ ውስጥ እና እሳቸው በሚዘከሩበት እና በሚከበሩበት ጊዜ እኔም አንድ ላይ መነሳቴና መከበሬ በጣም የሚያስደስት ነገር ነው። ለኔ ብቻ ሳይሆን ከኔ ጋራ ሌሎችም በዚሁ ከሳቸው ጋር ለመሸለም መብቃታችን ትልቅ ነገር ነው። ምክንያቱም ይሄንን 23ኛውን የሽልማት በዓል ልዩ በጣም የሚያደርገው የእሳቸው ፖስቲሞስሊ ድህረ ሞት መዘከር ስለሆነ እኛ ሀገር ሞተ ሞተ ነው ተረሳ ተረሳ አይነት ነገር እየሆነ ነው። እና እሳቸው 66 67 ዓመተ ምህረት ጭፍጨፋ በኋላ እስካሁን ድረስ በርካታ አመታት አልፈዋል እና መታሰባቸው እና መሸለማቸው ለሲድ ማህበረ ግዩራን ነው።
አዎ ማህበረ ግዩራን ዘረ ኢትዮጵያ ነው። ጥሩ ትርጉም ነው።
ምን ማለት ነው ለመሆኑ? ግዩራን
የግዕዝ ቃል ነው፣ ስደተኛ ማለት ነው ብለውኛል ግዕዝ የሚያውቁ አላ። በስደት ያሉ ኢትዮጵያውያን ማህበር ወይም ስብስብ መሆኑ ነው።
ዳያስፖራ የሚለውን ነገር ለማለት ነው።
አዎ ጥሩ ትርጉም ነው። ቀደም ሲል ያልከው ግን ያገር እዚህም ይኖራል። አንድ ጊዜ ሞተ ሞተ ነው፣ ከሞተ ሰው አይታሰብም። ትልቁ ነገር አሁንም እዚህም ኢትዮጵያም እየተለመደ ነው፣ በህይወት ያሉትን ለሀገርም ለወገንም አስተዋጽኦ ያደረጉትን ሰዎች እውቅና የመስጠት የመሸለም ነገር ተጀምሯልና አሁን እንዳንተ አይነቶቹን ታላላቅ ኢትዮጵያውያን በህይወት እያሉ ማሰብ ተገቢ ነውና በአክሊሉ ጊዜ ሲድ አልነበረም ወይም ሌላም እንኳን ሲድ ሌሎችም አልነበሩምና ግን ማስታወሳቸው እነሱንም ያስመሰግናል። ዋናው ግን በህይወት እያሉ መሸለሙ ነው ጥሩ ነገርና በተለይ ለሽልማት ስትቀርብ ብዙ ሰዎች ታገኛለህ። የቀደሙ ሰዎች አንተን የሚያውቁ የሚያከብሩ የሚያደንቁ ታገኛለህ። እዛች አዳራሿ ውስጥ የነበረውን ስሜት አሉላም እዛ ነበር ያክልበታል። ምን ስሜት ነበረህ ያኔ?
እንግዲህ ቅድም እንዳልከው ጸሐፊ ትእዛዝ አክሊሉ ሀብተወልድ ጋር መሸለሙ ትልቅ ስሜት ነው የሚሰጠኝ። ልዩ ያደርገዋል አደረገው ሁናቴውን። ከዚህ በተረፈ ደግሞ ከኔ በፊትም የተሸለሙና ዛሬም በዛን እለትም ከኔ ጋር የተሸለመ የኔ ሙያ ሰዎች አሉ። ለማስታወስ ያህል ለምሳሌ ጸጋዬ ሎሬት ጸጋዬ ገብረመድህን ተሸልመዋል። የዓለም ፀሐይ አልነበረችም እንጂ እዛ ላይ እሷም
ተሸልማለች።
በዛን እለት ደግሞ ታማኝ ነበረ። እነዚህ ሁሉ የሙያዬ ተጋሪዎች ናቸው እና ጸጋዬ ከበኔ እድሜ ያለ ሰው ነው የነበረው። እነዚህ ደግሞ ታናናሾችና ደግሞ ከኔ ትንሽ የቀሰሙ ናቸው። አዎ እና ከነሱ ጋራ
ያለፈው ማልፎ እነዚህ ደግሞ ያሉትም አብረውኝ በህይወት ከነሱ ጋር ሆኜ ለመሸለም መብቃቴ እንደ ድልድይ ማለት ነገር አርጌ ራሴን ተመልክቼዋለሁ እና ልዩ ደስታ ነው የተሰማኝ። ልበለው እንግዲህ ሰዎቹ ልዩራኖቹ ናቸው።
ከሽልማት ድርጅት ወደ ስራዎች እናምጣ። ቀደም ብለን በመንደርደሪያው እንደተቀመጠ ነው በርካታ ስራዎችን እየሰራ እንዳንዳንዶችም ገለጣ የስራዎችን ቁጥር እንኳን አታስታውሳቸው። በጣም ቀለል ከመሚለኝ ምናልባት የሚያንተን ጠባይና ባህሪም ጭምር የሚያሳይ ከመስለው ከቲያትርና ከሙዚቃ ወጣ ወዳለ ርዕስ ልሰድና ኦመር ካያም በግዮት ትልቅ ቦታ ያለው እስኪ መስል ድረስ ጎልቶ ይታያል። ያገጣጠም ስልቱንም ተከተለ የራስህን ስራ መጽሐፍ አሳትመው ተጣሃል። እስኪ እናውራ ስለ ኦመር ካያም።
ኦመር ካያም ሌላ ሰው እንደው ወይ እሱ ሲጫወት ለሚና ቢኖርተን በዚህ በኪነጥበቡ ተበኩል ሼክስፒየር ነው። እንግዲህ ሼክስፒየርን አልቀዋለሁ ከኦመር ካያም የበለጠ። ነገር ግን ምስራቅ ደራሲ በመሆኑ እና ይሄን ያህልም ደግሞ በካሪክለም ውስጥ የለም እኔ በተማርኩበት ካሪክለም ውስጥ ያልነበረ ሰው እንዲሁ በተጠቀሰ የሚል ሰው የነበረና በኤክስትራ ሪዲንግ ኤክስትራ ካሪክለም ሪዲንግ ያገኘሁት ሰው እና የተዋወቅሁት ነው ኦመር ካያም እና እንትኑ ማረከኝ እንጂ ፍልስፍናው ድፍረቱ እና እሱ ሙስሊም ሆኖ ንብላ ንጽፍታ ነገነንና ሙት ሲል ያው ግዕዙም ይላል ንብላ ወንስተይ የሰመን መውት ነው እና የሚለውና ይሄ ነገር በጣም ኦሪጅናል ወጥ ያደረገው ፈላስፋ ነው። ከዚህም በተረፈ በተጨማሪ እሱ እንደምታውቁት ማቴማቲሽያን ነው
የሳብ
አልጀብራ ነው አስትሮሎጂስት ነው ቆጠራ ወይ ድፍትርና ነገር ሳይሆን ሳይንሳዊ ይሆናል ትልቅ ሰው ባንድ በኩል የሳይንስ ጥንቅላት በሌላ በኩል ደግሞ የኪነ ጥበብ ልቦናና ተሰጥኦ ሁለቱን ያጣመረ ሰው በመሆኑ በጣም ነው የማረከኝ። እኔ ሂሳቡን አልችልበትም አይገባኝም ግን ወደ ኪነ ጥበቡ ሲሄድ ግሩ ነው ባጫጭር ስንኞች የሩባያት ነው የሚባሉት
የኦመር ካያም ሩባያት ይባላል። የተስፋዬ ገሰሰ ሩባያትም ተፈጥሯል።
ሶስቱ ግን እንደደረደርና በመጨረሻዎቹን ስንኞቹ የሚያታ ማለት ነው ሩባያቱና እንደዛ ሁሉንም አድርጌ አልገጠምኩትም። እኔ በወልግጥም ነው አብዛኛውን አንዳንዶቹን እንደ ሩባያቶች ምሳሌ ያደረኩቸው ትርጉሞች አሉ። ከዚህ የበለጠ ግን ከሁሉ የበለጠ እንዳልኩ ፍልስፍናው ነው ድፍረቱ። እግዚአብሔርን ይጠይቃል አንተ ሁሉን ነገር ሰሪ ችሎታ ያለ ሆነ ለምንድን ነው እንደዚህ ሲሰራም ዝም የምትለው የሚል አይነት ነገርና ይጠይቃል። ደግሞ ቡራኪውን ይመለከትና ደስታውን ደግሞ ያንኑ ያህል ደግሞ ስሜት ስርቱ ይገልጻል። ነኝ ነገሮች በማድረጉ በውብ ሆነ ቋንቋ ነው። እንግዲህ እኔ አረብኛ ወይም ፋርስ ነው መጀመሪያ የጻፈበት ቋንቋ እሱን አውቄ ሳይሆን ፊትዝጀራልድ የሚባለው ኤድዋርድ ፊትዝጀራልድ የሚባለው እንግሊዛዊ ያደረገው ትርጉም ነው ኦመር ኸያምንም ራሱን ለዓለም ላይ እንዲታወቅ ያደረገው ና ኤድዋርድ ፊትዝጀራልድ እንግሊዝኛ ግጥም ስላገኘሁኝ እሱ ደግሞ ልክ ሩአያቱን ተከትሎ በዛ ቅርጽ የሰራ ስለሆነ የኦክሶኒየን ነው ኤክስፎርድ አቂና ሀብት የነበረውና ጊዜ ነበረው ነገር ለማጥናትና ፊትዝጀራልድ እና ጥሩ አርጎ ጊዜ ፈጅቶ የሰራው ነገር ነው እና በዚህ ምክንያት በዛ እንግሊዝኛ ትርጉም ምክንያት ያም እንግሊዝኛ ደግሞ እንደገና ወደ ሌሎች ቋንቋዎች እንደ ፈረንሳይኛ እንደዚህ ተሰርጉሞ አካብቶታል ማለት ይችላል። ኦመር ኸያምን የሱፊ ፍልስፍናም ጭምር ነው ያለበት እና እዚህኛው ላይ ዓለማዊነቱን በደም አግልቶ አውጥቶታል ፊትዝጀራልድ። እና የዓለም ሰው ነው የደስታ ሰው ነው እና ያን ደስታና ቀደም ያልኩት ትፍስትን ለመግለጽም ስለቻለ ነው። ፍቅርም አለበት እኮ እዛ ላይ እና ታዲያ እንግዲህ ፍቅር መጠጥ ደስታ መጠየቅ ፍልስፍና ያለበት ለራሲ በእውነቱ አልተር ኢጎ አይነት ነገር ነው የሆነው። ስብሐት ገብረ እግዚአብሔር ለመጀመሪያው መጽሐፍ ትርጉም መግቢያውን የጻፈው እሱ ነበር። ምን ብሏል እዛ ላይ ፊትዝጀራልድ ውስጥ ኦመር ኸያም ተወለደ በእንግሊዝኛ ተስፋዬ ገሰሰ ደግሞ ፊትዝጀራልድ ውስጥ እንደ ኦመር ኸያም እንደገና በአማርኛ ተወለደው ብሎ ጽፏል።
ይሄ ምናልባትም አንድ ትልቅ ጥያቄ እናነሳ ይጋብዛል። ትርጉም ጋር ልምጣና ወደ እንግሊዝኛ የተተረጎመበትም ሆነ ወደ አማርኛ የመጣበትን ስናይ ከቋንቋ ቋንቋ ሲቀባበል በጠቅላላ ሁኔታ ካሰብከው እንደሚባለው በቋንቋው ሽግግር ውስጥ የሚፈልጉ ሐሳቦች ያን የመጀመሪያውን ቅርጻቸውን ያጣሉ ተብሎ የሚሰጋውን ያህል አልሆነም። በእንግሊዘኛውም ቀደም እንደገለጽከው የዑመር ኸያምን የህይወት የመጠየቅ ፍልስፍናውን አስተሳሰቡን ነጻነቱን ቅድሜ ስለ ህይወት ያሉትን ምልከታዎች በሙሉ ማሻገር ተችሏል። በሌላ ቋንቋ የተረጎመ ነገር ሁለተኛ ትርጉም በሚነለው ደረጃ በአማርኛ ደግሞ እንደገና መምጣት ችሏል። እስኪ ስለሱ አጫውተን። ይሄ የተለመደ አሰራርም ቢሆን ቀላል እንዳልሆነ ይታወቃልና።
አዎ፣ አሁን ሼክስፒየርን እንውሰድ። በአለም ላይ ከሁሉም የበለጸ ደራሲ የሚመደረክ ሰው ነው። በጀርመን ሀገር ለምሳሌ ከብሬሽት ቀጥሎ ስተቀርብ ጊዜ ድረስ አንደኛው ተመደራቂ ደራሲ ነው። በሩሲያም እንደዚሁ ነው። በፈረንሳይ ይሄን ያህል አይደለም። ብዙዎች እነ ሞሊየር እነዚህን ራሲን አሉ። ከነሱ ግን ቀጥሎ ሼክስፒየር ነው ያለው። ታዲያ ሼክስፒየር የድሮው የኤሊዛቤትን ቋንቋው አለ እንግሊዝኛው ያንን ወደ ፈረንሳይኛ ወይም ወደ ጀርመንኛ ወይም ሩሲያኛ የሚተረጉሙት ሰዎች ከትውልድ ወደ ትውልድ ይቀያየራሉ። ስለዚህ ምንድነው የሚሉት? እንዲያውም በአስር አመት አንድ ጊዜ አዳዲስ ትርጉሞች ይወጣሉ። ከትውልዱ ጋራ የሚሄድ ከአዲሱ ቋንቋ ጋር የሚሄድ አይነት አድርጎ። ግን ይሄም ቢሆን ስታንዳርድ የሆነ ቋንቋ አለ። ስታንዳርድ እንግሊሽ አለ፣ አማርኛም ስታንዳርድ አማርኛ አለ። ለጊዜው በስላንግ ፎርም የሚመጡ ጨርቆስኛ ምን እንደዚህ በአይነት ነገር ምሳሌ ያለ አራዳ ቋንቋ እና እሱ ጊዜያዊ ነው። ይበረታ አንድ አሰርት ቢቆይ ነው። ከዛ በኋላ ሌሎች አዳዲስ ቃላት ይተኩታል። አዎ፣ እንደነሱ አድርገው የተርጎም ማለት ሳይሆን በስታንዳርዱ ጠብቆ ያንን በሰዋሹም ደረጃ ይዞ የሚሄድ ትርጉም መኖር አለበት። ቁም ነገረኛ የሆነ ነገር ሲሪየስ እና ወደ አማርኛ በመወሰድኩበት ጊዜ ይህንን ስታንዳርድ ይዤ ነው። ግዕዝ ቃላት ተጠቅም ያለሁ ይህን ያህል ብዙ ግዕዝም ባላውቅ አንዳንድ የግዕዝ ቃላቶችን አስገብቼ ያለሁ ረድተውኛል። ይሄ ቅድም እንዳልከው ደርዝ ለመስጠት ነው ትርጉም። እንግዲህ ደርዝ የሌለ ትርጉም ሊኖር ይችላል እና ስነ ጽሁፍም ደግሞ ትንሽ መሰረት መኖር አለበት። ለአንድ ቋንቋ የስነ ጽሁፍ ቤዝ መሰረት ከሌለው እድገት ያለው ነገር መንጠቀ ነገር ለማሳወቅ ለማምጣት አትችልም፣ ያስቸግራል። ግዕዝ መንተራሻ አለው አማርኛ። በሱ ላይ ተንተርሶ እምርታ የሚያሳይ ጥሩ ሰዋሱ ከግዕዝ ወስዶ የራሱንም ሰዋሱ ይዞ መሰረት የጣለ ነው። እነዚህን ካስክ አንድን ክላሲክ አድርገህ ለመተርጎም ትችላለህ። በነገራችን ላይ ገይተንም ትንሽ ሰርግም ያለው ሌሎችንም እና ዋነኛው ግን ትልቁ ተርጓሚ ጸጋዬ ገብረ መድኅን ነው። ከዛ በፊት በሩን የከፈቱት ከበደ ሚካኤል እና ዩልዩስ ቄሳርን በቀለ የተገኙ ናቸው። እነዚህ ሰዎች አሳይተዋል ለጸጋዬ በር የከፈቱለት እነሱ ናቸው አንገጹ። እንግዲህ ጸጋዬ ደግሞ እኔም እንዴ ጸጋዬ ይሄን ሃምሌትን ማክቤስን ከተረጎመ እኔ ዑመር ኸያምን እንዴት ያቅተኛል? ባይሆን ደግሞ ሶኔቶቹ መወድሶቹን ሞክር ያለው እና ይሄ ነው እንግዲህ ትርጉም በሚባልበት ጊዜ እነዚህ መመዘኛዎችም መኖር አለባቸው።
ለአዲስ ተርጓሚዎች ይህን መንገድ ለሚከተሉ በሚረዳ መልኩ ገፍቼ አንድ ጥያቄ ላስከትል። አሁን መሰረቶችን አስቀምጠህልናል። ከአንድ ቋንቋ ወደ ሌላ ቋንቋ ሲተረጎም በቋንቋው የሚተላለፍ መልእክት ብቻ ሳይሆን የራስ ማድረግም አለ። ለዛ ቋንቋ የራሱ እስኪመስል ድረስ አሁን ዑመር ኸያምን በምንሰማበት በምናነብበት ጊዜ በዚያ ዘመንና ቦታ የነበረውን ፍልስፍና አስተሳሰቡ ጥልቀቱን ምጥቀቱን ከራሳችን ጋር በመናዛምድ መልኩ ማምጣት ከትርጉም ያለፈ ነገር ነው። መጀመሪያ ያን ጥልቀት መንፈሱን መረዳት፣ ከዛ ደግሞ በአገሬው ባህልና ልማድ ሰዎች በቀላሉ በሚረዱት መልኩ መውረስ የውርስ ትርጉም እንደምንለው ማምጣቱ ላይ እስኪ ለወጣቶች ፈንጠቅ አሁን በጀመርከው ይሄ የራስ ማድረጉን ነገር እንደው ገፋ አድርገህ ብታብራራው።
እሺ፣ ለዚህ ምሳሌ እንግዲህ ጸጋዬን ብወስድ ይሻላል። እርግጥ ከበደ ሚካኤልን አንዳንድ ስንኞቹን ለመጥቀስ ይቻላል። አንድ ስንኝ ሉሰሪ የጸጋዬ ገብረ መድኅንን ማክቤስ፣ ይሄ ቱሞሮ ኤንድ ቱሞሮ ኤንድ ቱሞሮ የሚለው ምንባንብ ታውቁታላችሁ። ትምህርት ቤት ሳላችሁ አጥንታችሁት ሳላችሁ ይዛችሁት ሊሆን ይችላል። አሁን ጸጋዬ እንዴት አድርጎ ነው የሚተረጉመው? የራስ ማድረግ የሚባለውን ነገር እንደ ምሳሌ ልስጥ። ቱሞሮ ኤንድ ቱሞሮ ኤንድ ቱሞሮ የሚለው ምንባንብ ከማለቱ በፊት መክፈቻ ስንኞች አሉ። ሌዲ ማክቤስ፣ መቤት ሆይ ማክቤስ፣ ሞታ ሳያረዱት ነው ይህንን ቱሞሮ ኤንድ ቱሞሮ የሚለውን ምንባንብ የሚጀምረው። ከተረዳ በኋላ ማክቤስ she should have died hereafter there would have been a time for such a word ብሎ ነው መግቢያውን ቱሞሮ ኤንድ ቱሞሮ የሚለውን የሚከፍተው። ጸጋዬ ምንድን ነው የሚለው? ሞቷም ረፍቷም ከእንግዲህ በኋላ ነበሪ፣ ጊዜው ሲመቻች ለዋይታና ለአዋይ። ይኸው እንግሊዞች upper stiff lip ነው ትንሽ ነገር ናት። This would have been a time for such a word. No, ያለው እና ያቆማት ሼክስፒር። ጸጋዬ ግን ይህን ነገር ኢትዮጵያዊኛ ሲያደርገው ጊዜ ውስጥ ሲመቻች ለዋይታና አዋዋይ። እኛ ጋር ዋይ ዋይ አለ። ይሄ አዋዋይም ደግሞ ለቅሶ መድረሱ መቀመጡ እንግዲህ ተመልከት። ይሄ ሼክስፒር ውስጥ የለም። አንዲት እንትናስ ያለች ወደ አማርኛ በሚመጣ ጊዜ ይህንን አደረግ መንፈሱ ሳይተው ግን ኢትዮጵያዊኛ አድርጎት ይህንን ነው እንግዲህ የሚተረጉሙ ሰዎች ራስ አድርጎ የሚባለው። አንድ የራስን ባህል በደንብ አድርጎ ማወቅ፣ የራስን ቋንቋ ጥሩ አድርጎ ማወቅ፣ ሁለተኛ ያንን የሚተረጉመው መጀመሪያውን ቋንቋ ሶርስ ቋንቋውን በደንብ አድርጎ ማወቅ እና ያንን በስሜት ደግሞ አንተ እንደዛ የሼክስፒርን ስሜት መካፈል አለበት። ጸጋ ይሄን ስሜት ለማምጣት ልጅ ላይ አርቲስት መሆን አለበት። ይሄንን ይዞ ነው መሰልኩም ማለት ነው። ይሄን ደግሞ ትልቅ ችሎታን ይጠይቃል፣ ትልቅ ኮሚትመንትም ይጠይቃል። ነባሰም ብዙ መቆየት አለበት በአንድ ነገር ላይ እንጂ እንዲሁ ዝም ብለህ ተነስተም ሸጣሽጠው ነገር እንደ ጋዜጣ ጋር እንደዚህ ነገር አይደለም።
አዲሱ ተዋናዩን ተስፋዬን አግኝተናል። በጣም ይውስጥና ወደ ቲያትሩ እንሂድ። ዑመር ካያም ሳይሰርቀል
መጠቅ ያለ ነገር ነው ያወራችሁት። ጋይ ተስፋዬ ራሱ መድረክ ላይ ያለ አክት ያረጋ ነው የሚመስለው የጋይ ጸጋዬን ሁኔታ ሲገልጥ። ስለ ትውልድ ቅብብል እንድታወራ ነው የምፈልገው። ካንተ በፊት የነበረው አሉ፣ ያንተ ዘመን አሉ፣ ካንተ ደግሞ መለስ ብሎ የመጡት አሁን ዓለም ፀሐይ ነገትነት በዛ ግድ፣ ከዛ ደግሞ አሁን ልጆቹ አሉ እንደነሽ መለስ ሰሩ እንደና ለማይሆ የመሳስ። ይሄን የትውልድ ቅብብሎሽ እስቲ በተመለከተ ትንሽ ንገራል። እዛ ውስጥ ሁሉ አልፈሃል።
እግሉን ከሰጡኝ ነው አይ አሁን እኔ እንግላህ ብለው ትንሽ ወደ ኋላ ከሽሽ አድርገው
ይመስልም አታስተምርም ምንም አትሰጥህም እናቃለን። ግን እስቲ በዛ ውስጥ ስላለፍ ካንተ አንድ ደረጃ ወደ ኋላ ተመለሰ ያንተንም ዘመን ይዘ ንገራል።
በጣም ትልቅ ጥያቄ ነው ጠየቃችሁኝ። የሚፈትነኝ ነው ነገሩ። አንድ በኩል ቅር የሚሰኝበት ነገር አለ። ምክንያቱም ቀደም ሲል የነበረውና መቆየት ያለበት ቅርስ ሲተውና ሲናቅ እና ሲበረስ ደስ አይልም። የውጭውም ደግሞ ጫና አለ። እንደ እንግሊዝኛ በቋንቋ ሄድን እንደሆነ በዘፈን ጃዙም ሆነ ይሄ ፖፑ እና ሬጌ ከነበረው ጎፈሬ ጎፈሬ ሳንሲንቆ እና ክራር ፋኖ እና ዋሽንግተን ጋራ ሲውጠው እንግዲህ ይሄ ወደ ሙዚቃው ሄድኩኛው ቅርስ ነው ያው
አሁን ውይይቱ አላበቃም። ከቀድሞ ባልደረባ ያዲሱ አበበ ጋር በመሆን በሳምንቱ መጀመሪያ ከዚህ ዓለም በሞት ከተለየው ካንጋፋው ከያኒና መምህር ረዳት ፕሮፌሰር ተስፋዬ ገሰሰ ጋር በጊዜው ወደ ስቱዲያችን ብቅ ባለበት ነበርን። የመጀመሪያ ክፍል ቆይታ ይህን የመሰለ ነበር። አድማጮችን ጨምሮ ተከታዩን በድረገጻችንና በፌስቡክ ገጻችን ላይ ስለምናኖር ሙሉ ቃለ ምልልሳችንን ከዚያ ታገኛላችሁ። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባ መስኮት ተከፍቷል። ንጉሴ አክሊሉ በታሪክ ማስታወሻው 60 ዓመታት በመናፍ ጉዞ ወደ 1953 ዓ.ም ያጓጉዘን ለምሽቱም ያሰናዳውን ቅንብር ይዞ ቀርቧል።
እንዴት ሰነበታችሁ? ከወቅቱ የሀገራችን ተጨባጭ ሁኔታዎች ትንሽ ወጣ ባለ መንገድ አልፎ አልፎም ቢሆን ሊታለፉ የማይችሉ የታሪክ አጋጣሚዎችን እያስታወሱ መጫወቱ ባለፈውም ሆነ በአሁኑ ላይ ግንዛቤ ለመውሰድ ይረዳል የሚል እምነት አለኝ። ጨዋታን ጨዋታ ያነሳውልና ለዚህ ደግሞ መነሻ የሆነኝ ልክ የዛሬ 60 ዓመት በነ ጀነራል መንግስቱ ነዋይ የተካሄደው መፈንቅለ መንግስት ነው። ልክ በዚህ ወቅት መቼም በቀዳማዊ ኃይለ ሥላሴ መንግስት ላይ የመፈንቅለ መንግስት ሙከራ ያላደረገ አልነበረም። ራሳቸው ንጉሠ ነገሥቱ እንኳ መሳፍንትና መኳንንቱ በስራቸው ላይ ችግር ቢፈጥሩባቸው አንዳንዶቹን ከስልጣን ለማስወገድ ሲሉ ራሳቸው በራሳቸው ላይ መፈንቅለ መንግስት የማካሄድ ሐሳብ እንደነበራቸው ወቅቱ ይወራ ነበር። ከደህንነት ኃላፊው ከኮሎኔል ወርቅነህ ገበየው ጋር ሆነው ማለት ነው። በሌላ በኩል ደግሞ የራስ አበበና የጀነራል መርድ መንገሻ የሜጀር ጀነራል ሙልጌታ ቡሊ እንዲሁም የተማሪው ንቅናቄ የጦሩ የሌሎችም እንደዚሁ የመፈንቅለ መንግስት ሙከራዎች የቀዳማዊ ኃይለ ሥላሴን መንግስት ፋታ እንዳልሰጡት ይታወሳል። በተለይ የነ ጀነራል መንግስቱ ነዋይ መፈንቅለ መንግስት ከመካሄዱ አንድና ሁለት አመት ቀደም ብሎ እንደው በዘፈን ጭምር ነበር ይነገር የነበረው። ከተማው ሁሉ ስለ መፈንቅለ መንግስት ያወራ ነበር ለማለት ይቻላል። በተለይ ጀነራል መንግስቱ በመኖሪያ ቤታቸው ከአውሮፓና ከአሜሪካ ተመልሰው የመጡ ወጣት ተማሪዎችን ትምርታቸውን የጨረሱትን ማለት ነው ሰብስበው ማታ ማታ ድምጻዩን ተወዳጁን ካሳ ተሰማን ክራር ያስደረደሩ ግጥም እየተሰጠ ይዘፈን ይጨፈር እንደነበረ ይወሳል። አጣመን ታጽጌ ዲቦ ለማሳተም በዝግጅት ላይ ባለው መጽሐፉ እንደገለጠው እንጫወት እንጂ እስኪነጋሌቱ እኔ ምን ቸገረኝ የኛ ነው መንግስቱ እየተባለ ካሳ ክራር ይደረድራል። በዚያ ወርቃማ ድምጹ ደግሞ ያንጎራጉራል። እና ይሄ ወሬ ቤተ መንግስት ሳይደርስ ይቀራል። ግን ቀደም ብሎ ምንም የተደረገ ነገር አልነበረም። እና በዚህ የተነሳ ይህንን በስፋት ለወደፊቱ እንደማጫውታችሁ ቃል ገብቼ ልክ የዛሬ 60 አመት በታላቁ ቤተ መንግስት ይሰሩ የነበሩትን የ89 አመቱን የድሜ ባለ ጸጋ ግራዝማች በለጠ መንገሻን ለመሆኑ እንደው ጃንሆይ ስለመፈንቅለ መንግስት አንዳንድ ነገር አይሰሙም ነበር? ይቆጡስ ነበር ጃንሆይ አንዳንድ ጊዜ? እንዴት ነበር ባህሪያቸው? አልኳቸው። ግራዝማች በለጠ መንገሻ
ለወንድሜ ምን አለኝ አንተ መንግስቱ ነዋይን እገድቡን ወርቀነህ ገበየሁን ሻሩ በልና ንገር አለኝ።
ለጃንሆይ
ንገር አለኝ። እንጂ ምን ብዬ ነው የምናገረው? ምን አየሁ ብዬ ልናገር ነው አልሁት።
መፈንቅለ መንግስቱ ከመካሄዱ በፊት ነው በኋላ?
በታህሳስ ሊሆን በሱ በመስከረም ነው የነገረኝ። እሱ ንገራቸው ይሄን ንገር አለ። ምን ብዬ ልናገር አልሁት። ስለው ይሆና እሳ አባሃና የተፈጨ ስጋ በሳህን ይዘው ጃንሆይ በጭልፋ እየጨነፉ ሽቦ ውስጥ ላሉ ወፎች ስጋ ሲረጩ እነሱ ወፎቹ እየተሻሙ እዚያ ሲበሉ ጃንሆይን እየተከተሉ ይስቁባቸው ነበር። ተናደድኩ አለኝ።
ጀነራሎቹ
ጀነራሎቹ እንደኛ ይስቁባቸው ነበርና በጣም ተናድጃለሁ። እንደው ንገር ይሄንን እንደው ንገር አለኝ።
በልም ነው ይሄ? በልማቸው ነው በእውን ነው?
በእውን ነው። እኔ ለኔ ነው የነገረኝ። ይሄን ንገራቸው ለጃንሆይ አለኝ። ይሄ ምን መላለው ሳቆ ተብሎ እንዴት ይነገራል? ይሄ እኔ ለጃንሆይ አልነግርም አልኩት። አልሁትን ይሄንን አልነግርም አልሁት። ዝም አልሁና በኋላ አርፍ የብቀመጥስ በኋላ ተመለሱና መጡ። ጃንሆይ ተመለሱ። ተዚያ እርሁና አለ ጃንሆይ እኔ ተሳስቼ ነው ወንድሜ ግን እንዲህ ብሎ ይነበር አልሁና ወርቅነህ ገበየሁ ጽጌ ድቡን መንግስቱ ነዋይን ወርቅነህ ገበየሁን ሻሩ በልና ንገር አለኝ። ይሄንን ደግሞ እንደዚህ ምናየህ ብለው እንደዚህ አለ ለወፎች ስጋ ሲሰጡ በኋላቸው እየሳቁባቸው አይቼ ነው ብሎ ነገረኝ። ይሄንን ሲል ይሄ ምን ማይረባ
ብሎ ነገራቸው ብሎ ይነበረ
አሪዋ ነገራቸው ብሎ ሲለኝ ለነገረኝ ይሄንን ተሳስቼ ሳልነግረው ቀረው አልኳቸው።
እሺ
ይሆናል አይሆንም የምንል እኛ ነን። አንተ የተላከው መናገር ነበር በወስላታሉ።
አይ ግራዝማች አመሰግናለሁ። ግራዝማች በለጠ መንገሻ የዚህን ተከታይ በሌላ ጊዜ ይዤ ቀርባለሁ። ደህና ሁኑ።
ንግስያ ክሊል ለዝግጅቷ አመሰግናለሁ። አሜሪካ ድምጽ ራዲዮ ያማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መስጊድ አዘጋጅና አቅራቢ አዱላ ከበደ አሁን በዚሁ ተሰናበትኩ። ሰላም ደህና ደሩ።